Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶና በአሽከርካሪነት ከመስታወት አረጋ ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በምሽቱ የጋቢና ጉዞ ወደ አዲስ አበባ ማይጨውና አህጉራዊ ቅኝታችን በአፍሪካ እናደርጋለን። በቀዳሚው ዝግጅት ሁለት ጋዜጠኞችን ጨምሮ በ19 የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት በተያዘ በተከሰሱ ተከሳሾች ላይ የጥፋተኝነት ውሳኔ አስተላለፈ።
የተከሰሱበትም ያው ጥፋተኛ የተባሉበትም ጸረ ሽብር አዋጁ አንቀጽ 7 ንዑስ አንቀጽ 1 ነው። ከ5 ዓመት እስከ 10 ዓመት የሚያስቀጣ ነው።
የፍርድ ቤቱን ውሳኔ ያስረዱን ጠበቃቸው አቶ ሰይድ አብደላ ናቸው፣ የምሽቱ እንግዳችን ይሆናሉ። በሌላኛው ዘገባችን ባለፈው እሁድ በማይጨው ከተማ ከአባላቱ ጋር ያደረገው ስብሰባ በጸጥታ ኃይሎች መበተኑ ተገቢ አይደለም ሲል ተቃዋሚው አረና ትግራይ አስታወቀ።
ትዕዛዝ ደርሰናል፣ ስለዚህ ማቋረጥ አለባቸው የሚላቸውን አድርጉ የሚል ነገሩን ቀጥለውም ከጽሕፈት ቤታችን አስወጥን ከሶስት በላይ ሆነን እንደምንቀሳቀስም ነገርን።
የአረና የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ፣ የፌዴራሉ የጸጥታ እዝ መሪ አቶ ሲራጅ ፈጊሳ ተቃዋሚዎች ጉባኤ ማካሄድ ይችላሉ ባሉ መንግስት የአረና ስብሰባ መከልከሉ ከህግም ከአመራርም አግባብ የለውም ብለዋል።
በወቅታዊ የኢትዮጵያ ጉዳዮች በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የስራ አመራር ረዳት ሚኒስትር ቶም ማላኖውስኪ ከአሜሪካ ድምፅ ሬዲዮ ጋር ያደረጉትን ቃለ ምልልስ የመጨረሻ ክፍልንም ይዘናል።
በሌላኛው ዘገባችን ለአፍሪካ የኤሌክትሪክ ኃይል ችግር የፀሐይ ኃይል አማራጭ ሊሆን እንደሚችል የሚዳስስ ዘገባም ይዘናል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በዛሬው ዕለት ሁለት ጋዜጠኞችን ጨምሮ በ19 የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴና ከኮሚቴው ጋር በተያያዘ በተከሰሱ ተከሳሾች ላይ የጥፋተኝነት ውሳኔ አስተላልፏል። ፍርድ ቤቱ ተከሳሾቹ የቅጣት አስተያየታቸውን በጽህፈት ቤት በኩል እንዲያስገቡ ትዕዛዝ ሰጥቶ ለፍርድ ውሳኔው ለታህሳስ 25 ተለዋጭ ቀጠሮ ሰጥቷል። በትግራይ ክልል የሚንቀሳቀሰው የአረና ትግራይ ፓርቲ ለመደበኛ ጉባኤው ቅድመ ዝግጅት ሲያካሂድ የነበረው የአባላት ጉባኤ እሁድ ዕለት በጸጥታ ኃይሎች እንዲቋረጥ መደረጉ ህጋዊና አስተዳደራዊ አግባብ የለውም ሲል አስታወቀ። በማይጨው ከተማ እሁድ ዕለት አረና ያካሄደው ጉባኤ በክልሉ ዞን የጸጥታ እዝ እውቅና መሆኑን ገልጾ የማይጨው ከተማ ፖሊስ ባልደረቦች ስብሰባውን ለማቋረጥ ከፌዴራሉ የጸጥታ እዝ መመሪያ እንደደረሳቸው አስታውቀዋል። አድማጮች፣ የዚህን ዜና ዝርዝር ከዜና በኋላ በሚኖረው ጊዜ ይዘን እንመለሳለን። ሜክሲኮ ከተማ አጠገብ ትላንት በደረሰ ከፍተኛ ፍንዳታ ቢያንስ 30 ሰዎች ሞተዋል፣ 70 ደግሞ ጉዳት ደርሶባቸዋል። ሳን ፓብሊቶ የተባለው የመዲናዋ በስተሰሜን 30 ኪሎ ሜትር ርቆ የሚገኘው ገበያ ለገናና ለአውሮፓውያን አዲስ ዓመት የሚሆን ርችት ለመግዛት በተሰበሰቡ ሰዎች ተሞልቶ ነበር። አብዛኞቹ መደብሮች በፍንዳታው ተደምስሰዋል። የፌዴራል ጠቅላይ አቃቤ ሕግ መስሪያ ቤት በገለጸው መሰረት ውድመቱን ያደረሱት 6 ፍንዳታዎች ሲሆኑ የእሳትና የፍንዳታዎች ሕጎች ተጥሰው እንዳልሆነና ተጠያቂውን ለመለየት ምርመራ እየተካሄደ ነው። ከቆሰሉት መካከል 21 የሚሆኑት በሆስፒታል ታክመው ዛሬ ተለቀዋል። በጀርመን ርዕሰ ከተማ በርሊን ውስጥ የገና ገበያ ውስጥ በደረሰ የከባድ መኪና ከፍተኛ አደጋ ከሽብርተኝነት ጋር በተያያዘ የደረሰ ጥቃት ሊሆን ይችላል የሚል ጥርጣሬ ያለው ፖሊስ አዲስ ተጠርጣሪ ማግኘቱንና ፍለጋው ላይ መሆኑ ታውቋል። የጀርመን የሀገር ውስጥ ጉዳይ ሚኒስትር ቶማስ ዲ ማይሬዚ የጸጥታ ኃይሎች ሌላ ተጠርጣሪ ማግኘታቸውን አስታውቀዋል። ግለሰቡ ተጠርጣሪ እንጂ ድርጊቱን መፈጸሙ የታወቀ ነገር የለም ብለዋል። ከሰሜናዊቷ የኢራቅ ከተማ አሌፖ መውጣት ያለባቸው የመጨረሻዎቹ ሲቪሎችና አማጽያን መውጣት ጉዳይ ለአንድ ቀን ከዘገየ በኋላ አሁን ቀጥሏል። አውቶቡሶቹ በአሁን ወቅት ከምስራቅ አሌፖ እየተንቀሳቀሱ ነው ሲሉ አንድ ሶሪያ ያሉ የተባበሩት መንግስታት ድርጅት ባለስልጣን ለሮይተርስ የዜና ወኪል ተናግረዋል። መሰረቱ ብሪታንያ የሆነው የሶሪያ የሰብአዊ መብት ቡድን 60 አውቶቡሶች 3000 የሚሆኑ ሰዎች እጅግ ከሚቀዘቅዘው ምስራቅ አሌፖ ለማስወጣት ተዘጋጅተዋል ይላል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
የፌዴራሉ ከፍተኛ ፍርድ ቤት ሁለት ጋዜጠኞችን ጨምሮ በ19 የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት በተያያዘ በተከሰሱ ተከሳሾች ላይ የጥፋተኝነት ውሳኔ አስተላለፈ። ፍርድ ቤቱ ተከሳሾቹ የቅጣት አስተያየታቸውን በጽፈት ቤቱ በኩል እንዲያስገቡ ትዕዛዝ ሰጥቶ ለፍርድ ውሳኔው ለታህሳስ 25 ቀጠሮ ሰጥቷል። ጽዮን ግርማ በዛሬ ችሎት ተከሳሾቹን ወክለው የቆሙትን ጠበቃ አቶ ሰኢድ አብደላን አነጋግራለች።
ክሱ የተመሰረተባቸው አቡበከር አህመድ መዝገብና በኤልያስ ከድር መዝገብ የተከሰሱትን የሙስሊም ኮሚቴ አባላትን እናስፈታለን ብላችሁ ተንቀሳቅሳችኋል፣ ይህንን ለማገዝ ወረቀት በትናችኋል፣ በተለያዩ መስጊዶች በተደረጉት ሰልፎች ተካፍላችኋል በሚል በሽብርተኛ ድርጅት ውስጥ መሳተፍ የሚል ወንጀል የተከሰሱበት፣ በዚሁ መሰረት ይህ ተረጋግጦባቸዋል። የአቃቢ ሕግ ምስክር ይህንን አረጋግጧል። እናንተም የአቃቢ ሕግ ምስክር መከላከል አልፈልግም ማለት ስላላስተባበላችሁ ፍርድ ቤቱ ጥፋተኛ ብሏችኋል ብሎ ነው ዛሬም ከአንደኛ እስከ 16ኛ እና ከ18ኛ እስከ 20ኛ ያሉ ተከሳሾችን ጥፋተኛ ያላቸው። 17ኛ ተከሳሽ ከዚህ በፊት ክሱ ተቋርጦላት ስለተፈታች ማለት ነው።
ለማስታወስ ያህል ተከሳሾቹ አንከላከልም፣ መከላከያ አናቀርብም ያሉት ምክንያት ምንድን ነበር የጠቀሱት?
ያው እነሱ አናቀርብም ያሉት ያው መከላከያ የሚጠቅሙን የሰነድ ማስረጃዎቻችን ማረሚያ ቤት ውስጥ ተቃጥለውብናል፣ እንዲሁም በፖሊሶችም ተወስዶብናል። ማረሚያ ቤት ውስጥ ያለው ራሱ አያያዝ በጣም አስቸጋሪ ስለሆነ እዚህ ቂሊንጦ ማረሚያ ቤት ለመቆየት መከላከያ ጊዜ ይወስዳል። ያንን ሁኔታ ቂሊንጦ ማረሚያ ቤት ቆይተን የመከላከያውን ሂደት ለመከታተል አንችልም፣ ከፍርድ ቤቱን የምንጠብቀው ነገር አይኖርም። ስለዚህ የመከላከል መብታችን ታልፎ ፍርድ ይሰጠን በማለት ነበር የጠየቁት። ከዚህ በፊት
የቀረበባቸው ክስ ከምን ያህል እስከ ምን ያህል የእስር ጊዜ የሚያስቀጣ ነው?
የተከሰሱበትም ያው ጥፋተኛ የተባሉበትም ጸረ ሽብር አዋጁ አንቀጽ 7 ንዑስ አንቀጽ 1 ነው። ከ5 ዓመት እስከ 10 ዓመት የሚያስቀጣ ነው። ያው ይሄኛው ማክበጃም ሆነ ማጥላያን ሳይጨምር ነው። መነሻው 5 ዓመት ነው፣ መድረሻው 10 ዓመት ነው። ይሄ ግን ያው ፍርድ ቤት ላይ ለሚተገበርበት ጊዜ ጠቅላይ ፍርድ ቤት የወጣ ማንዋል አለ። በዛ መሰረት የወንጀሉ አፈጻጸም ከባድ፣ መካከለኛ ወይም ቀላል ተብሎ ከተወሰነ በኋላ ምናልባት ማቅለያው የሚበዛ ከሆነ ከአምስት ዓመት በታች የሚሆንበት ሁኔታም ሊኖር ይችላል ማለት ነው።
አሁን የቅጣት ማቅለያ ወይም የቅጣት ማክበጃ አቅርበዋል? ፍርዱ ከመሰጠቱ በፊት
ያው በጽሁፍ ከቀጠሮ በፊት እንድናስገባ ነው። ቀጠሮ የተቀጠረው ለታህሳስ 25 ነው። ከዛ በፊት በጽሁፍ እና ማስረጃዎቻችንን ከቀጠሮ በፊት እናስገባለን። አቃቢ ሕግም አለን የሚለውን ማክበጃ ያስገባል። በዚሁ መሰረት ታህሳስ 25 ፍርድ ቤቱ ይህንን መርምሮ ቅጣቱን ይወስናል።
ከእነዚህ ተከሳሾች ውስጥ የተወሰኑት ደግሞ ቂሊንጦ ማረሚያ ቤትን በማቃጠል ተከሰዋል አይደለም?
አዎ ተከሰዋል።
ምን ያህሎቹ ናቸው ከዚህ ውስጥ የተከሰሱት? የእሱስ ጉዳይ በምን ደረጃ ላይ ይገኛል? መቼ ነው ቀጠሯቸው?
ያው ከዚህ በዚህ መዝገብ ውስጥ ያሉ 3 ተከሳሾች ተከሰዋል። ከዚህ በዚህ ተመሳሳይ ደግሞ መዝገብ በሌላ መዝገብ የተከሰሱ ሁለት ተከሳሾች አሉ። በአጠቃላይ በሙስሊሙ ጉዳይ አምስት ተከሳሾች ነው በማቃጠል ተጠርጥረው የተከሰሱት። ከዚህ በፊት ክሱ ተሰምቶ ለታህሳስ 14 ለመጪው አርብ ነው የተቀጠረው። እነሱ ጠበቃ የሚያቆሙና የማያቆሙ ማቆም የማይፈልጉ ወይም መንግስት እንዲያቆምላቸው የሚፈልጉ ተከሳሾች 38 ተከሳሾች ናቸው። ከዚህ ውስጥ ባለፈው ቀጠሮ 7 ሰው ብቻ ነው ጠበቃ የቆመለት።
እነዚህ ተከሳሾች ባለፈው ለፍርድ ቤቱ ለ19ኛ ወንጀል ችሎት አቤቱታ እንዳቀረቡ ዘግበን ነበረ። እርሶንም መሰረት አድርገን አቤቱታው አላግባብ ከፍተኛ ድብደባና የማሰቃየት ተግባር ተፈጽሞብናል የሚል አቤቱታ እንዳቀረቡ በሱ ላይ ፍርድ ቤቱ ያለው ነገር አለ ዛሬ?
በዚህ ላይ ያው ከዚህ በፊት በቃል ስለሆነ የቀረበው ፍርድ ቤቱ በጽሁፍ ይቀርብልኝ ብሎ በጽሁፍ ገብቷል። ምናልባት ይሄ በጽሁፍ የገባው ላይ በሚቀጥለው ቀጠሮ ቅጣት በሚወስንበት ጊዜ የሚለው ነገር ይኖራል ብለን እንጠብቃለን። በጽሁፍ አስገብተናል።
በጣም አመሰግናለሁ። እግዜር ይስጥልኝ አቶ ሰይድ።
እሺ፣ እኔም አመሰግናለሁ።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Talama Johnny na Gabina VOA. With Henok Fente and Mr. Ward Aragao.
የጋቢና ጉዟችን ወደ ትግራይ ይቀጥላል። በትግራይ ክልል የሚንቀሳቀሰው አረና ትግራይ ፓርቲ ለመደበኛ ጉባኤው ቅድመ ዝግጅት ሊያካሂድ የነበረው የአባላት ጉባኤ እሁድ ዕለት በጸጥታ ኃይሎች እንዲቋረጥ መደረጉ ሕጋዊና አስተዳደራዊ አግባብ የለውም ሲል አስታወቀ። በማይጨው ከተማ እሁድ ዕለት አረና ያካሄደው ጉባኤ በክልሉና በዞን የጸጥታ እዝ እውቅና መሆኑን ገልጾ በማይጨው ከተማ ፖሊስ ባልደረቦች ስብሰባውን ለማቋረጥ ከፌዴራሉ የጸጥታ እዝ መመሪያ እንደደረሳቸው አስታውቋል። የአረና ትግራይ የሕዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ሁኔታውን ሲያስረዱ
አስቀድመን ለትግራይ ፖሊስ ኮሚሽንና ለጸጥታና አስተዳደር ጉዳይ ኃላፊዎች በደብዳቤ ያሳውቀን ነበር። በመላ ትግራይ ለጉባኤያችን የሚጠቅም ቅድመ ዝግጅት ስብሰባዎች እንደምናካሄድ አስታውቀን ነበር። ባስታወቅነው መሰረትም ኮማንድ ፖስት በሚፈቅደውም በድርጅታዊ ጉዳዮች በጽሕፈት ቤቶቻችን ማካሄድ እንደምንችል ይፈቅዳል።
በአረና ጽሕፈት ቤት ለሚካሄደው ጉባኤ አባላት ሲገኙ የፖሊስ ባልደረቦች አስቀድመው ስብሰባውን ለማቋረጥ ጥረት ያደረጉ ቢሆንም በዞንና በክልል ባለስልጣናት ይሁንታ ጉባኤው ተጀምሮ ነበር።
ያካሄድነው ስብሰባ የማይጨው ከተማ ፖሊስ ህገወጥ እንደሆነና ማካሄድ እንደማንችል ብሎ ከለከለን። ይሄ ክልከላ ተከትለን ወደ ደቡባዊ ዞን ፖሊስ ኮሚሽንና ወደ ትግራይ ክልል ፖሊስ ኮሚሽን አሳወቅን። ከእነሱም ተነጋገርን። እነሱም የማጨው ከተማ ፖሊስ የግንዛቤ እጥረት የፈጠረው ችግር እንጂ ኮማንድ ፖስቱ ስብሰባ ወይም ደግሞ የድርጅት ስብሰባ እንደማይከለክልና ህጋዊ እንደሆነ አሳውቀን ነበር። በዚህ መሰረትም ፈቅዶልን ስብሰባ ለአንድ ሰዓት ያክል ስብሰባ አካሄደን ነበር።
የአረና ቃል አቀባይ አቶ አንዶም ገብረስላሴ ለአሜሪካ ድምጽ ሬዲዮ ሲናገሩ ለአንድ ሰዓት ያህል የተካሄደው ጉባኤ በስተመጨረሻ የተስተጓጎለው በፌዴራል የጸጥታ ህግ መመሪያ እንደሆነ መረዳታቸውን አስታውቀዋል።
እና ከአንድ ሰዓት በኋላ ከፌዴራል ኮማንድ ፖስት እንዲያቋርጡት ትዕዛዝ ደርሰናል በማለት የማይጨው ፖሊስ አንድ ፖሊስ፣ ሶስት ሚሊሻና አንድ ካድሬ ሆነው ስብሰባው እንድናቋርጥ ነገሩን። ተመልሰን ወደ ዞኑ ፖሊስ ኮሚሽነር ኮማንደር ገብረ ህይወትና ወደ ትግራይ ፖሊስ ኮሚሽን ምክትል ኮሚሽነር አቶ ሞክንን ጥምብላ ተደዋወልን። እነሱም መጀመሪያ ፈቅደን ነበር ወደ ፌዴራል ኮማንድ ፖስት ሪፖርት ስናደርግ ግን በአስቸኳይ እንድታስቆመት የሚል ትዕዛዝ ደርሰናል፣ ስለዚህ ማቋረጥ አለባቸው የሚላቸውን አድርጉ የሚል ነገሩን። ቀጥለውም ከጽሕፈት ቤታችን አስወጥን። ከሶስት በላይ ሆነን እንደምንቀሳቀስም ነገሩን።
በአስቸኳይ ጊዜ አዋጁ የፖለቲካ ፓርቲዎች እንቅስቃሴ አልተገደበም ሲል የሚከራከረው አረና ትግራይ ይህም በመከላከያ ሚኒስትሩ ሲራጅ ፈጌሳ ቅዳሜ ታህሳስ 8 ቀን ለሕዝብ ይፋ መደረጉን ያስረዳሉ። ሆኖም ይላሉ የአረናው ቃል አቀባይ አቶ አንዶም ገብረስላሴ፣
ኮማንድ ፖስቱ በወሰዳቸው እርምጃዎች ሀገሪቱ እየተረጋጋች እንዳለች፣ ከፓርቲዎችም ንግግር አድርገው ተመካክረው የራሳቸው ስብሰባዎች ማካሄድ እንደሚችሉ መግባባት እንደደረሱ ገልጸው ነበር። ይሄ መግለጫ ከሰጡ 24 ሰዓት ባልሞላ ጊዜ የአረና መደበኛ ስብሰባ ለማካሄድ እንዳይካሄድ ከፌደራል ከራሳቸው ማለት ነው ከአቶ ሲራጅ ትርጌሳ የመጣ ትዕዛዝ ስብሰባችን እንዲቋረጥ አድርገውናል።
የትግራይ ክልል የዞንና የወረዳ ባለስልጣናት ጉዳዩን እንዲያስረዱ የአሜሪካ ድምጽ ሬዲዮ ጠይቆ በነገው ዕለት ቃላቸው እንደሚሰጡ ገልጸዋል።
ለለውጥ የተገባውን ቃል ተግባራዊ ማድረግ የኢትዮጵያ መንግስት ብቻ ኃላፊነት እንደሆነ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲያዊ የሰብአዊ መብቶችና የስራ ረዳት ሚኒስትር ቶም ማሊኖውስኪ አሳሰቡ። በተዛባ ዜና እና ለጥላቻ ንግግር መድኃኒቱ በርን መዝጋት ሳይሆን በሀገር ውስጥ ነጻ ተቀባይነትን ላገኘና ህያው ለሆነ መገናኛ ብዙሃን በርን በሰፊው መክፈት እንደሆነም ጠቁመዋል። በኢትዮጵያ እንዲመጣ የሚፈለገው ለውጥ ስርዓቱን ለዝንተ ዓለም ለማጽናት በሚደረግ ትግል ወይንም ስርዓቱን በኃይል ለማፍረስ በሚወሰድ እርምጃም ሊሆን እንደማይችል አመለክተዋል። የዩናይትድ ስቴትስ ባለስልጣን ይህን የገለጹት ለቪኦኤ ብቻ በሰጡት ቃለ ምልልስ ሲሆን በኢትዮጵያ ቆይታቸው ከመንግስት ባለስልጣናት፣ ከፖለቲካ ተቃዋሚ መሪዎችና ከሲቪል ማህበረሰብ መሪዎች ጋር መወያየታቸው ይታወቃል። በአዲስ አበባ ቆይታቸው ስላከናወኗቸው ተግባራት በተለያዩ ርዕሶች ላይ መለስካቸው አመሀ አነጋግሯቸዋል።
በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ረዳት ሚኒስትር ቶም ማሊኖውስኪ ለቪኦኤ ብቻ በሰጡት ቃለ ምልልስ ከቀረቡላቸው ጥያቄዎች አንዱ እርስዎ የመሩት የልዑካን ቡድን ከኢትዮጵያው የውጭ ጉዳይ ሚኒስትር ከዶክተር ወርቅነህ ገበየሁና ከባልደረቦቻቸው ጋር ያደረጋችሁትን ውይይት ተከትሎ የጋራ መግለጫ ወጥታችኋል። መግለጫው እንደሚለው በሁለቱ ቡድኖች መካከል በሰብአዊ መብቶች፣ በዴሞክራሲና በመልካም አስተዳደር ጉዳዮች ላይ ግልጽ የሐሳብ ልውውጥ ተደርጓል። በኢትዮጵያ መንግሥት በኩልም በብዙ አቅጣጫ የተጀመሩ ለውጦችን ለማስከተል ቁርጠኝነት እንዳለም ተገልጿል። እርስዎ የሚያምኑበት ለውጥ ተካሂዷል የሚል ነበረ። ሚስተር ማሊኖውስኪ የተባለው ለውጥ የሚመጣው በአደባባይ ቃል በገባው በኢትዮጵያ መንግሥት ብቻ ነው ይላሉ።
The government, as we know, because it has spoken publicly about this, has said that it intends to pursue reforms in a number of areas. I think one of the most significant commitments that the government has made is to pursue.
እንደምናውቀው መንግስት በአደባባይ ያስተዋወቀው ስለሆነ እንዳለው በተለያዩ መስኮች ለውጦችን ለመቀጠል ፍላጎቱን ገልጧል። እንደሚመስለኝ መንግስት ቃል ከገባባቸው ትላልቅ የለውጥ መስኮች አንዱ በመርጫ ስርዓቱ ላይ ለማካሄድ ያሰበው ነው። እንደተናገሩት ከሆነ የተመጣጣኝ ውክልናን ወይም ከዚህ ጋር የተዳቀለ የመርጫ ስርዓት ለመዘርጋት አስበዋል። እነዚህ ነገሮች እስከዛሬ ወደ ተግባር አልተለወጡም። የተገቡትን ቃሎች ተግባራዊ ማድረግ የኢትዮጵያ መንግስት ኃላፊነት ነው። ይህ ከዩናይትድ ስቴትስ ወይም ከውጪ ሊመጣ አይችልም። ሊመጣ የሚችለው ኢትዮጵያ ውስጥ ከሚደረግ የውይይት ሂደትና ውሳኔ ብቻ ነው።
ይህ ሲባል ግን የዩናይትድ ስቴትስ መንግስትም በቅርብ ወዳጅነቱ በአጋርነትም ጥብቅ የሆነ ትስስር በሁለቱ መንግስታት መካከል በመኖሩ ብዙ ጊዜ የምክር ሐሳብ ለኢትዮጵያ መንግስት እንደሚሰጥ ወይንም እንደሚለግስ አልሸሸጉም።
Because we are friends and because we have a very close relationship with the government, we do offer advice from time to time and in addition to welcome
ወዳጆች ስለሆነን ከመንግስት ጋርም ቅርብ ግንኙነት ስላለን የምክር ሐሳብ በየጊዜው እንሰጣለን። እናም መንግስት የገባውን ቃል በደስታ ከመቀበል ባሻገር ቀደም ብዬ የደረደርኳቸውን እርምጃዎች እንዲወስድም አበረታተናል። ከአጭር ጊዜ አኳያ ትልቅ የሆኑ ለውጦች እየመጡ መሆናቸውን የሚያበስሩና የህዝብን አመኔታ ሊገነቡ የሚችሉ እርምጃዎችን እንዲወስድ መክረናል። ያ ማለት ደግሞ ቁልፍ እስረኞችን መፍታት፣ ካስቸኳይ ጊዜ ሁኔታ በየጊዜውና በተቻለ ፍጥነት መውጣት፣ ከዚህ መካከለም የአዋጁን አፈጻጸም ማቅለል፣ ለውይይትም የሚበጅ ዘዴ መዘርጋት፣ በኢትዮጵያ ውስጥ በነጻ መገናኛ ብዙሃን አሰራር የተመቸ ህዋ መፍጠርን ያካትታል።
በተለይም በመጨረሻ ላይ ለነጻ መገናኛ ብዙሃን ክፍት ህዋ የመፍጠርን ጉዳይ በተመለከተ ማሊኖውስኪ ሰፋ አድርገው ነበር የተነተኑት። ትንታኔ መንግስት በማህበራዊ መገናኛ ብዙሃን ይነዛሉ በሚላቸውና ከጥላቻ ንግግሮች ጋር በተያያዘ ተቀባይነት አለው ካሉት ስጋቱ ተነስተው ነበረ።
The last of these, I think, is particularly important in light of a concern that the Ethiopian government has consistently and I think legitimately expressed about
የመጨረሻውን ቁም ነገር በተመለከተ በተለይ የኢትዮጵያ መንግስት በተደጋጋሚና እንደሚመስለኝም ተቀባይነት ባለው መልኩ ከመገልጠው የጥላቻ ንግግር ስጋቱ እጅግ አስፈላጊ ነው። የጥላቻ ንግግሩ በአብዛኛው የሚመጣው በአንዳንድ የዳያስፖራ አባላት በውጭ ሀገሮች ከተቋቋሙ የማሰራጫ ጣቢያዎች ነው። በዚህ በኩል ለመንግስት ያለን ምክር ከነዚህ ምንጮች ከመመጡ ትክክለኛ ያልሆኑ ዜናዎችና ከማህበራዊ መገናኛ ብዙሃን የሚመጡ የጥላቻ ንግግሮች ስጋት ገብቷችሁ ከሆነ በጣም ጥሩ መዳኔት እኛ በአሜሪካን እንግሊዝኛ እንደምንለው ቀጣናውን ሁሉ በሀገር ውስጥ በሚገኘው ነጻና ህይወት ባለው መገናኛ ብዙሃን በትክክለኛ መረጃ ጎርፍ ማጥለቅለቅ ነው። ያ ሲሆን የሀገሬው ህዝብ በስልኩ ላይ ወደሚገኝ ፌስቡክ ሄዶ መረጃ እንዲፈልግ አይገደድም። በአሜሪካም ሆነ በኢትዮጵያ አንዳንድ ጊዜ ይህ ያሉባልታ ወሬ የሚዛመተው ሰው በየጊዜው ለሚፈልገው ዜናና መረጃ ወደ ማህበራዊ መገናኛ ለመሄድ ሲገደድ ነው።
የከተለው የቪኦኤ ጥያቄ ደግሞ አያሌ በኢትዮጵያ ያሉ ተቃዋሚ ፓርቲ መሪዎች የዩናይትድ ስቴትስ መንግስት የኢትዮጵያ መንግስት በተለይ ከ1997ቱ ምርጫ ወዲህ ይፈጽማቸዋል ላሏቸው ከፍተኛ የሰብአዊ መብት ጥሰቶች ለአምባገነናዊ ባህሪውና አድራጎቱ በሚሰጠው ምላሽ ያላቸውን ቅሬታ እንዲያውም ቁጣቸውን ጭምር በአደባባይ ይገልጻሉ። ከዚያም አልፈው የዩናይትድ ስቴትስ መንግስት በአካባቢው ያለውን የራሱን ጥቅም ለማስጠበቅ ሲል ለኢትዮጵያ መንግስት ጫና ተንበርክኳል ሲሉም ይከሳሉ። በዚህ ላይ ያለው ሐሳብ ምንድን ነው?
In this difficult situation, I can't blame anyone for being frustrated. The government is sometimes frustrated with us because we do speak out, and the opposition is sometimes frustrated with us because they would like us to speak out even more. And
እንዲህ ባለ አስቸጋሪ ሁኔታ ማንም ቢናደድ ቢቆጣ ለወቅሰው አልችልም። መንግስት አንዳንድ ጊዜ እኛ በሚናደርገው ይቆጣል። ተቃዋሚዎችም አንዳንድ ጊዜ በእኛ ላይ ቁጣቸውን ይሰነዝራሉ። የበለጠ እንድንናገር ስለሚፈልጉ ነው። እና ደግሞ ያ ለእኛ ጥሩ ነው። እኛ አንዳንድ ሰዎች ሳይሆን ነቀፋን መቀበል እንችላለን። ይሁንና አንድ ግልጽም ሆነ ያለበት በተለይ ይሄ ቀውስ ከተጀመረ አንስቶ ባለፈው አመት ጀምሮ ማለት ነው ዩናይትድ ስቴትስ ለሁሉ አቀፍ ሰብአዊ መብቶችን በኢትዮጵያ ውስጥ በማራመድ ረገድ ያላትን ቁርጠኝነት በብርቱ ጽናት አሳይታለች። እንደ እውነቱ ከሆነ ይህ ስራ በኢትዮጵያ ውስጥ ከሌላው ጥቅማችን ጋር በብርቱ የተቆራኘ ነው።
ማሊኖስኪ የተቃዋሚ ፓርቲዎች እንደሚሉት ሳይሆን የዩናይትድ ስቴትስ መንግስት በኢትዮጵያናቸውም የኢትዮጵያውያንና በአካባቢው ያለው ጥቅም ለሰብአዊ መብቶች እና ለዲሞክራሲ ስርዓት መገንባት ካለው ቁርጠኝነት ጋር ጨርሶ የሚቃረን አይደለም ሲሉ ይከራከራሉ።
We do have a very close strategic partnership with Ethiopia on security, on development, on regional peace. All of these goals are much more likely to be achieved if Ethiopia is a stable developing and democratic.
ከኢትዮጵያ ጋር በደህንነት በልማትና በአካባቢ ሰላም ላይ ያተኮረ ስትራቴጂያዊ ትብብር አለን። እነዚህን ሁሉ ግቦች መምታት የሚቻለው ኢትዮጵያ የተረጋጋች የምትለማና የዲሞክራሲያዊ ስርዓት ግንባታዋም የተሳካ ሲሆን ብቻ ነው። እና የኢትዮጵያ መንግስት መሪዎች እኔ ካልኩት ጋር እንደሚስማሙ 100% እርግጠኛ ነኝ። ምክንያቱም እነርሱ ካስቀመጧቸው ግቦች ጋራ ስለሚስማማ እናም ለህዝብ ይፋ ለሚሆኑ መግለጫዎቻችን በመናካሄዶ በጣም ጥልቅ የግል ዲፕሎማሲና በሌሎች የግንኙነት ዘዴዎቻችን መንግስት ዲሞክራሲን ለመገንባትና ሰብአዊ መብቶችን ለመጠበቅ የገባውን ቃል ተግባራዊ እንዲያደርግ በተቻለ መጠን አበረታተናል አግዘናልም።
በእነዚህ ባለፉት 2 አመታት ውስጥ በኢትዮጵያ ስላለው ዲሞክራሲያዊና የሰብአዊ መብቶች አያያዝ በርሶ ሲመዘን ምን ይመስላል? የሀገሪቱን ፖለቲካ የሚከታተሉ ብዙ ሰዎች እንደሚሉት በየቀኑ ቁልቁል እየሄደ ነው። በእርግጥ መንግስት በዚህ ትንታኔ አስማማም። ለእርስዎ ምን ይመስሎታል የሚለው የመጨረሻው ጥያቄ ነበረ።
It's hard to say that the situation is improving in the middle of a state of emergency because by definition, as I mentioned before, a state of emergency involves suspending rights that are otherwise guaranteed.
አሁን በታወጀው ያስቸኳይ ጊዜ አስተዳደር የሰብአዊ መብቶች ሁኔታ እየተሻሻሉ ነው ማለት አስቸጋሪ ነው። ምክንያቱም ቀደምዬ እንደገለጥኩት ያስቸኳይ ጊዜ አስተዳደር በኢትዮጵያ ህገ መንግስት ዋስትና ያገኙትን መብቶች ለተወሰነ ጊዜም ቢሆን ክልከላ አድርጎባቸዋል ማለት ነው። ዋናው ጥያቄ አገሪቱ ከዚህ ቀውስና ከዚህ ያስቸኳይ ጊዜ አስተዳደር እንዴት ትወጣለች የሚለው ነው። መንግስት ይህ ሁኔታ ግዚያዊ እንደሆነ ገልጧል። ይህ ተፈጥሯዊ እንዳልሆነም አምኗል። ኢትዮጵያ ይህ የተመቸ እንዳልሆነም ተቀብሎታል። እናም ጥያቄው አገሪቱ ከዚህ ቀውስ ውስጥ መቼና እንዴት ነው የምትወጣው የሚለው ነው።
ስለዚህ ይላሉ ማሪኖስኪ፣ ዋናው ጥያቄ አገሪቱ ከዚህ ቀውስ መቼና እንዴት ነው የምትወጣው የሚለው ነው።
You know, sometimes a crisis can focus everybody's minds on the need to compromise to
አንዳንድ ጊዜ የቀውስ ሁኔታ የሁሉንም አእምሮ ለችግሮች መፍትሄ እንዲሰጥ ወደ ተወሰነ አቅጣጫ እንዲያተኩር ሊያስገድድ ይችላል። ምናልባት መፍትሄዎች አስፈላጊ እንደሆኑ የታወቀ ቢሆንም በዚያው መጠን ደግሞ አስቸጋሪና ከባድ ናቸው። ለምሳሌ አንድ ሰው ብዙ ሲጋራ የሚያጨስ ከሆነ ማጨስ ማቆም እንዳለበት ይታወቃል። ይህን ውሳኔ ለመወሰን ግን ቀውስ መግባት ግድ ሊሆን ይችላል። እና ተስፋችን ያለፈው ዓመት ተሞክሮች የሰጡት ትምህርት ሁሉንም መፍትሄ ለመፈለግ ያበረታታል የሚል ነው። መንግስትም ተቃዋሚዎችንና ቅሬታዎቻቸውን አደባባይ ወጥተው ሲያሰሙ የነበሩትን ወጣቶች ሁሉ ይህች አገር የምትፈልገውን ህይወት ልታገኝ የምትችለው በውይይት በፖለቲካ መቻቻልና ቀስ በቀስ ስርዓቱን ክፍት ለማድረግ በመቻል ብቻ እንደሆነ ይማራሉ ብለን ተስፋ እናደርጋለን። ለውጡ የሚመጣው ስርዓቱን ለዘላለም ለማቆየት በመቻል አይደለም። ስርዓቱን በኃይል ለመጣል በሚደረግ እርምጃዎችም አይደለም። አገሪቱን ሊታመን ወደማይችል አዎንታዊ ሁኔታ ሊያሸጋግራት የሚችል በመሃል ያለው ስፍራ ነው። የተፈጠረው ቀውስ ህዝቡን ወደዚያ መንገድ ወስዷል የሚል እምነት አለን።
ረዳት ሚኒስትር ቶም ማሊኖቭስኪ በኢትዮጵያ ያደረጉትን የሶስት ቀናት የሥራ ጉብኝት ፈጽመው ባለፈው ሳምንት መጨረሻ ወደ ሀገራቸው ተመልሰዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እንግዲህ ስለ ተረት ያወራን ነበር እኔና ሄኖክ ሙዚቃውን እየሰማን። ስለ ኢትዮጵያ ተረቶች ብዙ ተረት ያቃል በነገራችን ላይ።
በጣም ጎበዝ ነኛው። ዝግጅታችን እንግዲህ በዚህ እየተጠናቀቀ ነው። ራሴን ለማወደስ ቢፈቀድልኝ በማለት ሰናበታለሁ።
እሺ፣ በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። ጋቢና ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት።
መልካም ምሽት።
ያለብኝን እዳ እሷ ፈረደች። በናፍቆቷ ወጥመድ አስራ ቀረበች። ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታይ ነው ወይዳይ ሽማልልቢ እንደፈቀደችው ትዘት በገላይ ወይዳይ አበሳይ